ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በቆንጀት ብርሃን የተደረሰውን ምርኮኛ መጽሐፍ ትረካ እናሰማለን። የመጽሐፍ የኢትዮጵያ ህዝባዊ አብዮታዊ ወጣት ሊግ ኢሃወሊን የሚስጥር አሰራር የደርግ ፋሽስቶችን አሰቃቂ ጭፍጨፋ ቆልጭ አድርጎ የሚያሳይ በውብ ቋንቋ የቀረበ ነው። ክፍል 4ን አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
ባለፈው ሳምንት በተከታታይ ቀናት በመስራቅ ሀረርጌ ጭናክሰን ወረዳና አካባቢው በሶማሊያው ልዩ ፖሊስ የተገደሉት ሰዎች ቁጥር 14 መድረሱን አምነስቲ ኢንተርናሽናል ባወጣው መግለጫ ገልጿል። ሰኔ 1 ቀን በጭናክሰን ወረዳ ቆቦ ቢሃና ኢሉናላን ወላንሶ በተባሉ ቀበሌዎች ግፈኞቹ የልዩ ፖሊስ ኃይል አባላት 3 ሰዎችን ገድለው ሌሎች 3 ሰዎች ያቆሰሉ ሲሆን በማግስቱ በሰኔ 2 ቀን ደግሞ ደርቢጋና ጎልሎቻ በሚባሉት አካባቢዎች 7 ሰዎች መግደላቸውን 17 የሚሆኑ ማቁሰላቸውን ድርጅቱ ባወጣው መግለጫ ዘግቧል። በሰኔ 3 ቀን ደግሞ በጊላላ ሆሳሌ አሰወይኔ ጢሮና ማራር በሚባሉ ቀበሌዎች 4 ሰዎች መገደላቸውና 4 ደግሞ የአካል ጉዳት የደረሰባቸው መሆኑ ተገልጿል። ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ድርጅቱን አውግዞ ይህንን አጥፊና አረመኔ ኃይል የወያኔ አገዛዝ በአስቸኳይ እንዲያፈርስና እንዲበትን ጥያቄ አቅርበዋል። በሐረሪ አስተዳደር አካባቢ አርሶ አደሮች በአገዛዙ ላይ ያካሄዱትን የተቃውሞ እንቅስቃሴ ለማፈን የጸጥታ ኃይሎች በወሰዱት እርምጃ ጉዳት የደረሰ መሆኑን የአካባቢው የፖሊስ ጽሕፈት ቤት ገልጿል። በተለምዶ ሐኪም ጋራ ተብሎ በሚጠራው በከተማዋ ዳርቻ አካባቢ ተገቢ ካሳ ሳይከፈል ከአርሶ አደሮች ላይ መሬት ተነጥቆ ለኢንቨስተሮችና ለመምህራን መኖሪያ በመሰጠቱ ከፍተኛ ቁጣና ምሬት ያደረበት የአካባቢው ነዋሪ ባደረገው የተቃውሞ እንቅስቃሴ ሕንፃዎች፣ የንግድ ድርጅቶችና መኖሪያ ቤቶች ጉዳት የደረሰባቸው መሆኑ ታውቋል። ይህን የተቃውሞ እንቅስቃሴ ለማስቆም ፖሊሶች በወሰዱት እርምጃ 18 ሰዎች ጉዳት ደርሶባቸው ለሕክምና ወደ ሆስፒታል የተወሰዱ መሆናቸውም ታውቋል። የወያኔ የይስሙላ መከላከያ ሚኒስትር ወያኔ የባህር ኃይል ሊገነባ ነው ብሎ ማስተዋቁ በዓለም አቀፍ ደረጃ አስቂኝ የሚልን ትችት ማግኘቱ ተዘገበ። ሚኒስትሩ ወያኔ ወደብ አልባ ያደረጋት ሀገር ቤት ወደብ በማን ወደብ ላይ ባህር ኃይል እንደምታቋቁም ለመናገር ዝግጁ ባይሆንም ይህ በሰው ወደብና ባህር የባህር ኃይል ምስረታ የወያኔ ቀውስ ቀልፈፋ ከንቱ ድንፋታ ነው ተብሎ ተተችቷል። ወያኔ ሀገራችንን ወደቦች ለሻቢያ አስረክቦ በአሰብ ላይ እንኳን ድርድርን አልፈልግም ያለ ከሃዲ ኃይል ነው ያሉት ክፍሎች በአሁኑ ጊዜ መሬት ለሻቢያ ሊሰጥ ሲነሳ ሻቢያ ስን እንድንጠቀም ይፈቅዳል፣ በርበር አለልን፣ ፖርት ሱዳንም ክፍት ነው ወዘተ እያለ የሚለፍፈው ከሀቅ የራቀና ክህደቱን ለመሸፈን የሚያቀርበው የሐሰት ፕሮፓጋንዳ ነው በሚልም ተጋልጧል። የወያኔ ተለጣፊ ድርጅት የደቡብ ህዝብ ዴሞክራሲያዊ ንቅናቄ መሪ ሽፈራው ሽጉጤ በጎዲዮና በጉጂ አዋሳኝ ቀበሌዎች ግጭቱ እየተባባሰ መሄዱን በማመን መግለጫ መስጠቱ ታውቋል። ምን ያህል ሰዎች እንደሞቱ ባይጠቁሙም በርካታ ሰዎች እንደሞቱና ከቤት ንብረታቸው እንደተፈናቀሉ የገለጸ ከመሆኑ በላይ የጸጥታ ኃይሎች በስፍራ ተገኝተው ሁኔታውን በመቆጣጠር ላይ መሆናቸውን አብራርቷል። የወያኔ አገዛዝ በእስራኤል ሀገር ያለውን ኤምባሲ ከቴል አቪቭ ወደ ኢየሩሳሌም ሊያዛውር እንደነበረም ተጋለጠ። ከአንድ ወር በፊት የወያኔ አገዛዝ አሜሪካ ኤምባሲዋን በኢየሩሳሌም ስትከፍት በሥነ ሥርዓቱ ላይ የወያኔ ባለሥልጣኖች ተገኝተዋል፣ የኢትዮጵያ ኤምባሲንም ወደ ኢየሩሳሌም ለማዛወር እቅድ አላቸው በሚል የተሰራጨውን ዜና የወያኔው የውጭ ጉዳይ ቃል አቀባይ ዜናውን በጽኑ በማስተባበሉና አገዛዙ የተባበሩት መንግስታት ድርጅትና አፍሪካ ህብረትን ውሳኔዎች እንደሚያከብር መግለጹ ይታወቃል። ሰኞ ሰኔ 4 ቀን አገዛዙ በሰጠው መግለጫ ኤምባሲውን ወደ ኢየሩሳሌም ለማዛወር በሂደት ላይ የነበረ መሆኑንና በኢየሩሳሌም የእስራኤል ፖሊሶች በኢትዮጵያ ገዳም ውስጥ ባሉ መነኮሳት ላይ የወሰዱትን የጥቃት እርምጃ በመቃወም ሂደቱን ያዘገየ ነው መሆኑን ገልጿል። ወያኔ ትራምፕ አስተዳደር ተባባሪ በመሆን ኤምባሲዎችን ወደ ኢየሩሳሌም ለማዛወር ከወሰኑት ጥቂት ሀገሮች መካከል ኢትዮጵያ እንድትሆን ለማድረግ እርምጃ መውሰዱን ተጋልጧል። በባህር ዳር ፈለገ ህይወት ሆስፒታል ጣሪያው ዝናብ ያፈሰሰ ሳይጠገን በመቅረቱ ሐኪሞች ጃንጥላ ተይዞላቸው የቀዶ ጥገና ህክምና እንደሚያደርጉ የቢቢሲ ዜና ምንጮች ዘገበ። ዜና ተቋም የተለያዩ ሐኪሞችን ሌሎች ግለሰቦችን በማነጋገር ባወጣው ዘገባ ዝናብ ጠብ ባለ ቁጥር ሐኪሞች የህክምና አገልግሎታቸውን የሚሰጡት ሁለት ወይ ሶስት ጃንጥላዎች ተይዞላቸው ነው ካለ በኋላ በዚህ ሁኔታ የሚደረግ ህክምናና ቀዶ ጥገና ለበርካታ የኢንፌክሽን በሽታ ሊዳርግ እንደሚችል ብዙ ሐኪሞች መግለጻቸውም በመዘርዘር በዘገባ መልክ አስፍሯል። የሆስፒታሉ ጣሪያው ማፍሰስ ከጀመረ 2 ወራት ያለፉት ቢሆን እስካሁን አለመጠገኑ ብዙዎችን አስገርሟል ተብሏል። ሆስፒታሉ ካሉበት አጠቃላይ ችግሮች ውስጥ የኦክስጅን አቅርቦት፣ ያልጋና የመድኃኒት እጥረት፣ የላቦራቶሪ አገልግሎት ደካማነትና የሰው ኃይል ማነስ ጥቂቶቹ መሆናቸውም ተዘርዝሯል። ወያኔ ከገባበት ቀውስ ለመውጣት በባዕዳን ርዳታ ሲፈራገጥ ቆይቶ ለአሜሪካ ታዛዥና ሰራተኛ የሆነውን በአሜሪካ ስለላ ድርጅት የሰለጠነውን አዲሹን ካገኘ በኋላ ሳውል ሳያድር ያልጀርስን ስምምነት አክብሬ ባድሜና ዛላምበሳ ለሻቢያ አስረክባለሁ ብሎ መወሰኑ የህዝብን ተቃውሞ በማስነሳቱ ይህን ውሳኔ በኢህአዴግ ተብዬው ጽህፈት ቤት ላይና በአዲሹ ሹም ላይ ለማሳበብ ተዘጋጅቷል የሚል መረጃ በአሁኑ ጊዜ እየደረሰ ነው። ትግራይን በሚመለከት ጉዳይ ከወያኔ ቁንጮች ሌላ ማንም ሊወስን አለመቻሉ እየታወቀ ባድሜን ለሻቢያ ማስረከቡ የአዲሱ ሹም ኃላፊነት ነው ለማለት መነሳት ሸፍጥ መሆኑን ህዝብ ያውቀዋልም ተብሏል። ከባድሜ ወደ 26 ዜጋ ከዛላምበሳና ዲሮብ ከዚህ ያላነሰ ዜጋ ሊያፈናቅል የተዘጋጀ ወያኔ ጦሩን ከድንበር ለማንሳትም ዝግጁ ሆኖ እንደነበረ ተጋልጧል። በባድሜ ነዋሪው የተቃውሞ ሰልፍ እንዳያደርግ ወታደሮች ጠበቅ ያለ ጥበቃ እያደረጉ መሆናቸውም ተዘግቧል። ይህን የክደት ውሳኔ የኢትዮጵያ ህዝብ የማይቀበለው መሆኑ ቢታወቅም የአሜሪካ ቅጥረኛውን ካድሬዎች ግን ሰላም የሚያመጣ ውሳኔ በሚል ልፈፋ ማሰማታቸው ታዛቢዎች አውግዟል። ይህ ውሳኔ ውሎ አድሮ መዘዙ በወያኔ ላይ ከፍተኛ ይሆናል ያሉ ክፍሎች አዲሱ ሹምም ሆነ ፓርላማ ተብዬው ዝምታን መምረጣቸው አነጋጋሪ ሆኖ ይገኛል ከማለታቸው ባሻገር ጠቅላይ ሚኒስትሩ ወያኔ ከፈቀደለት አጥር ውጭ መንቀሳቀስ እንደማይችልም የሚያረጋግጥ ነው ብለዋል። ወያኔ ለኢኮኖሚ እድገት በሚል ሰበብ አየር መንገዱና የባቡር አገልግሎትን ለግል ባለሀብቶች ለመሸጥ መነሳቱ በጣም አነጋጋሪና የሚወገዝም ውሳኔ ነው ያሉ ክፍሎች ያው ሽያጩ ለወያኔ ባለሀብቶችና ለባዕዳን የሚጠቅም እንጂ ለሀገራችን ኢትዮጵያ ጉዳትን አስከታይ ነው ሲሉም ተችተዋል። እንደ ፈረንሳይ ባሉ ሀገሮች ጭምር የህዝብ ሀብት የተባሉ የትራንስፖርት ተቋሞች ለግል እንዳይሸጡ እስከዛሬ ያላሰለሰ ተቃውሞና ትግል እየተካሄደ መሆኑን የጠቀሱ ክፍሎች ምንም እንኳን የኢትዮጵያ አየር መንገድ የወያኔ አየር መንገድ ከሆነ ዓመታት ቢያልፉም ጠቅልሎ ለግል ባለሀብቶች መሸጥ ህዝብን የሚጎዳ ኑሮና ዋጋን የሚያስወድድና ከጥቅሙ ጉዳቱ የሚያመዝን ነው ሲሉ ተችተዋል። ይህን መሰል ውሳኔዎች እንዲወሰዱ ለብዝበዛ ያመቻቹ ዘንድ አሜሪካ ስትገፋፋ የቆየ ሲሆን አዲሹ በሰጡት ትዕዛዝ መሰረት ይህን ወያኔውና የባዕድ ውሳኔ መስማማቱ ያጋልጧል ብለዋል። የግል ባለሀብቶች በተወሰኑ መስኮች መሰማራታቸው ወያኔ ለብቻ የሚቆጣጠሩና ያቆረቆዞ ኢኮኖሚ ሊያሻሽል ቢችልም በመሰረታዊ ተቋሞች አየር መንገድ፣ ባቡር ወዘተ ግን ተቋሞቹ የግል ባለቤቶች ሀብት መሆናቸው ኢትዮጵያን አይጠቅምም ሲሉ አዋቂዎች ጠቁመዋል። ለኢትዮጵያ ኢኮኖሚ መሰረታዊ ክስረትና የውጭ ምንዛሪ መጥፋት ዋናው ተጠያቂ ወያኔ ራሱ ነው በሚልም ተወቅሷል። ጨቋኙን የጅቡቲ ኦማር ገሌ አገዛዝ በትጥቅ ትግል ሲፋል ለሚቆየው ፍሩድ የሚባለው ተቋሚ ድርጅት በመሪው በመሐመድ ካዳሚ ፊርማ ባወጣው መግለጫ ጅቡቲ በቅርጫ ገብታ መሸጧን በጥብቅ አውግዟል። አፋሮች የሚኖሩበትን የሙቻ ደሴትን ለወያኔ ባለሀብት ሸጧል ያለው መግለጫ የአሳልና አብያይቆች መሬት ለቻይና ኮር አንጋርና አካባቢውን ለሳውዲ አረቢያ በመሸጥ ላይ ነው ሲል 85 በመቶ የጅቡቲን ህዝብ በድህነት የሚያሰቃየው የገሌ አገዛዝን አጋልጦታል። የገሌ አገዛዝ ወዳጁ የሆነው ወያኔ ቡድን በከባድ ቀውስ መግባቱን በማጤን ከወዲሁ የመከላከያ እርምጃዎችን መውሰድ መጀመሩ ታውቋል። በአቦክና ታጁር አካባቢዎች የምግብ ሽያጭ ቁጥጥር የተጀመረ ሲሆን የገሌ አገዛዝ ዘረኛና በኢሳዎች ላይ የተመሰረተ በመሆኑ አፋሮች ላይ ይህ ነው የማይባል ጭቆናና ፈና መቀጠሉ ተጠቅሷል። እህል የጫኑ ግመሎች የተገደሉና ጭነቱ የተቃጠለ ሲሆን የኃይል እርምጃው ሰዎችንም ማጥቃቱ በመግለጫው ተጋልጧል። የገሌ አገዛዝ መላ ጅቡቲን ለባዕድ አገሮች የሸጠና የጦር ሰፈሮችን የመሰረቱ ዘንድ የፈቀደ ሲሆን ሁኔታውም ለኢትዮጵያ ደህንነት አደጋ መሆኑን ታዛቢዎች አጋልጠዋል። በጅቡቲ ለወያኔ የተሰጡ በርካታ ስደተኞች አሁንም በስር ላይ መሆናቸው ይታወቃል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
የመጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
በቆንጂት ብርሃን 2002 ዓመተ ምህረት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ክፍል 4 ፍሬወት ሳትተስበው ልቧን ጨነቃት። ከተኛችበት ተነስተ ተቀመጠች። በፍራሾቻቸው ላይ ተኝተው በእንቅልፍ ዓለም ውስጥ ያሉትን ጓደኞቿን ስታያቸው ቀናች። በፍጹም በለምለም ላይ ያየሁት አጋጣሚ በእኔ ላይ እንዲደገም አልፈቅድም አለች ለራሷ። እንቅልፍ እንዲወስዳት ለመሞከር ተመልሳ ተኛች። ግን እንቅልፍ ሊመጣ አልቻለም። ይልቁንም ሄዋንን በአይነ ህሊናዋ አየቻት። ሄዋን በጣም ዘናጭ ልጅ ነች። የጠይም ቆንጆ ዘለግ ያለና ለሱሪ የሚመች ቁመና አላት። ተጫዋች ነች። የማይወዳትና ሄዊ የማይላት ዘማች የለም። መዝፈን መጨፈርና መዝናናት ትወዳለች። አትጨነቅ አታዝን። ልክ እንደ ታላቅ እህት ሌላው ሲከፋው የምታዝናና እርሷ ነች። ፍሬወትም ብትሆን በጣም ትወዳታለች። ከገጽታዋ ላይ ጠፍቶ የማያውቀው ፈገግታዋ በጣም ያስደስታታል። ሄዋን የአዲስ አበባ ዩኒቨርሲቲ ሁለተኛ ዓመት ተማሪ ነች። አብዛኛውን የእረፍት ቀናት ሄዋንና አንተነህ ከምግብ ቤቱ በስተጀርባ ብቻቸውን ተቀምጠው አንገቷን ትከሻው ላይ ድግፍ አድርጋ አንዳንዴም ጭኑ ላይ ጋደም ብላ ሲጫወቱ አጋጥሟታል። ታድላ ትላለች ደሞ ሳታስበው። ያን ማታ የቱን ያህል ከራሷ ጋር እንደታገለች ስታስበው ይገርማታል። በመጨረሻ ሐሳቧን ወደ ሌላ ለመውሰድ ቻለች። እናቷን አሰበች። እነሱን ለማሳደግ ሁሏቸውን ቀጠላ ተራ ጋር ያደረጉት እናቷ ድቅን አሉባት። ታናናሽ ወንድሞቿና እህቷ ትምህርቷ ወደፊት የሚጠብቃትን ኃላፊነት አሰበችውና ራሷን ታዘበች። ስንት ቅድሚያ ሊሰጠው የሚገባው ጉዳይ ያለ ለፍቅር በመጨነቋ ተበሳጨች። ሁሉን ያስከተለባት ይሄ ዘመቻ አልቆላት ተገላግላ ወደ ቤቷ ተመልሳ ከምትወደው ትምህርት ጋር ተገናኝታ በቃ ከዛ በኋላ ያሰበችው ሁሉ ተሳክቶ እናቷን እፎይ ካሰኘቻቸው በኋላ ያን ጊዜ ስለ ፍቅር ለማሰብ ትችላለች። አሁን ግን አያስፈልጋትም። ካንተነ ጋር አንድ ቡድን ውስጥ ባንመደብ ምን ነበረበት አለች ደግሞ ወዲያውኑ በሐሳቧ። ዘመቻው ገና 6 ወራት ሳያስቆጥር የገበሬ ማህበራት ተጠናክረው መንቀሳቀስ ጀመሩ። ፖለቲካዊ እንቅስቃሴው እየተጠናከረ የመደብ ትግሉም እየተካረረ ሄደ። አርሷደሩ የመሬት ላራሹን አዋጅ ተግባራዊ ለማድረግና መብቱን ለማስከበር አልፎ አልፎ ባለመሬት ከነበሩ ባላባቶች ጋር የሚያደርገው ግጭት ግን እያሳሰበ መጣ። አንዳንዶቹ የገበሬ ማህበራት በጣም ጠንካሮች ሆኑ። መሪዎቻቸው ፖለቲካውንና ኢኮኖሚውን እኩል ማስኬድ በሚገባ ተሳክቶላቸዋል። በመሆኑም በየአደባባዩ ወሬውን ሲያቀልጥ መሬቱ ጾሙን ያደረ ያለ ከዛ አዳሜ ያገኛታል እያሉ ስለ ገበሬው አወዳደቅ የሚያወሩትን ባላባቶች አሳፍሯል። አንዳንዶቹ ባላባቶች በዚህ በጣም ይናደዳሉ። ገበሬዎቹ የተሻለ ኑሮ ከኖሩ የቀድሞውን ስርዓት የበለጠ እንደሚጠሉ፣ እግዚአብሔርም የማስተዳደርን ስራ ለንጉሳዊው አገዛዝ አንጡራ ሀብትነት እንዳልሰጠ ማረጋገጫ እንደሚሆን በማሰብ ለማደናቀፍ የተቻላቸውን ያህል ይጥራሉ። ገበሬዎቹ በበኩላቸው ለመብታችን መታገድ ይኖርብናል፣ መንግስት ባያግዘንም የባላባቶቹን ትጥቅ ራሳችን እናስፈታለን፣ በሰላም ለመኖር ሌላ ምርጫ የለም አሉ። ዘማቾቹ የገበሬው ትግል መገታት እንደሌለበት ያስባሉ። እምነታቸው ከሆነ ያለምንም ማወላወል እስከ መጨረሻው መዝለቅ እንደሚገባቸው ያምናሉ። መስዋዕትነት የሚያስከፍል ቢሆን እንኳ ማፈግፈግ እንደማይገባ ተነጋግረዋል። በጭራሽ አናፈገፍግም፣ በወንድሞቻችሁና በእህቶቻችሁ ደም ያገኘነው መሬታችንን ለማንም አሳልፈን ለመስጠት አንሻም አሉ ገበሬዎቹ። ገበሬዎቹ የባላባቶቹን አቅም ለማዳከምና ራሳቸውን ከጥቃት ለመከላከል እርምጃ መውሰድ እንደሚገባ ተማመኑ። በአካባቢው የሚኖሩና ትጥቅ ያላቸው ባላባቶች ትጥቅ እንዲፈቱ ለመጠየቅ ሁሉም ማህበራት በተመሳሳይ ቀንና ሰዓት ስብሰባ እንዲጠሩ ተወሰነ። አንተነህና ሄዋን በአጠቃላይ ሁኔታው ላይ ለመነጋገር መገናኘት ነበረባቸው። ከምግብ ቤቱ ጀርባ በግራሩ ጥላ ስር ተቀመጡ። እንደተለመደው አንተነህ እግሮቹን ዘርግቶና ሄዋን ጋደም ብላበት ነበር የሚነጋገሩት። ስብሰባውን በብልሃት መምራት እንደሚያስፈልግና በዚህ አጋጣሚ ደግሞ ዘማቹን መቀስቀስ እንደሚያስፈልግ፣ በተቻለ መጠን አባል ሊሆኑ የሚችሉ ዘማቾችን ማቅረብ እንደሚያስፈልግ ተነጋገሩ። ሄዋን ድንገት ቀና ስትል ፍሬህይወትን አየቻት። ፍሬህይወት ወደ እነሱ ላለመመልከት እየጣረች መሆኗን ተረድታለች። ምስኪን፣ ይህን ጊዜ እኮ እሷ የምታስበው ሌላ ይሆናል አለች ለራሷ። ሄዋን በበኩሏ አንተነህ ለፍሬህይወት ያለውን ስሜት ብዙ ጊዜ ታዝባለች። እናም ያደረገችውን ነገር እያስታወሰች ይህን ጊዜ እኮ በማለት ትቆጫለች። ሄዋን አንተነህና ሄዋን የሚተዋወቁት ዩኒቨርሲቲ ነው። አንተነህ ከብዙዎቹ ሴቶች ጋር የሚግባባው በቀላሉ ስለሆነ ብዙዎቹ ወንዶች ጓደኞቹ ይቀኑበታል። እናም ከሄዋን ጋር ለመግባባት ጊዜ አልወሰደባቸውም። ብዙም ሳይቆዩ ነበር የፍቅር ጥያቄ ያቀረበላት። ሄዋን ደነገጠች። እናም ሳታመነታ ነው ወዲያውኑ መልስ የሰጠችው። አልችልም አለችው ልክ እንደሱ ጥያቄ ቀለል አድርጋ። ለምን አላት። ለመልሱ ንግግር አላስፈልጋትም። ቦርሳዋን ከፊት አደረገችና ፎቶግራፍ አውጥታ ሰጠችው። ፎቶ ላይ አንድ ወጣት ለሄዋን ቀለበት ሲያደርግላት ይታያል። ወጣቱ በቁመቱ ከሄዋን አነስ ያለ፣ ጸጉሩ ከግንባሩ ገባ ብሎ ወደ ኋላ ያፈገፈገ ነው። ሁለቱም ከልባቸው የሚስቁ ይመስላሉ። እጮኛለኝ ለማለት ነው አላት ፎቶውን እየመለሰላት። ምን ነው አንመስልም አለችው ጥያቄውን በጥያቄ እየመለሰች። መልካም ጋብቻ አላትና ትቷት ሄደ። የፍቅር ጥያቄው ያለመሳካት ከመግባባት አላገደውም። አንተነህ በዚህ ጸባዩ በጣም ይታወቃል። መልሶ አልጠየቃትም፣ አልተለወጠባትም። እንደወትሯቸው ጓደኝነታቸውን ቀጠሉ። ብዙም ሳይቆይ አንተነህ አዘውትሮ ከግቢ መውጣት ሲያከታትል ግራ መጋባት ጀመረች። ልትጠይቀው ብትፈልግም መድፈር አልቻለችም። በውስጧ እየተብሰለሰለች ጊዜው ነጎደ። አንድ ቀን ግን ለጥያቄዋ መልስ ሰጣት። አንተነህን ከአንዲት ልጅ ጋር እዚያው ግቢ ውስጥ አገኘችው። ጓደኛዬ ናት። የስድስት ኪሎ ተማሪ ነች علات هوانن بكاللالو هوان قد ستالاي دنقاتي تملكتا انتنين ناقواد دنياو هوانن ازياق بيوست تتواد هيدو فمي كتلو كان هوانن كفل سياق انيات تنانت من نبرياس دنقاتش ولو تيكات بتام كمي قرمات باهريو منم يمياس چندكو نگر يالما نورونو يالقبو نگر كالة متأيك كريتا كتسمو سميتو المجلس ملكام نگر سي ملكت مادنك بچابو هدو يمياس عدرو نگر يالوم مانتنا انت اسوا ياللشنو انيني تأيك كين على چوبت الزبتاينت انشم بي ستينون مادرق نبربين بزيا سمون باقاتامي كينري لايبراري سيهت تغنانيان ጓደኛ እንድትኖረኝ ይፈልግ ነበርና ተከታተልኳት ብዙ መመዘኛዎችን አሟላች ጠየቅኳት ይሻለች በቃ ጓደኝነታችን ቀጠለ አላት በቀላሉ ሄዋን ለደቂቃዎች ዝም አለች ሰዓቷን ተመለከተችና በልንግባ አስተማሪው መምጫው ደርሷል አለችው ሁኔታዋ የሆነ መልእክት እንዳስተላለፈ ቢገባትም አንተነ ምንም እንዲጠይቃት አልፈለገችም ቀደም ማለችና ወደ ክፍል ገባች ክፍለ ጊዜው እንደለቀ አስተማሪው እቃዎቹን ሰብስቦ እስኪወጣ አላስቻለው ግልጽ አድርገሽ እንድትነግሪኝ ይፈልጋለሁ የሆነ ነገር በውስጥሽ እንዳለ ተሰምቶኛል አላት ደብተሩን ያጠፈ በቃ በኋላ ነግራለሁ አለችው ቀጠሮ አያስፈልግም ታውቂኛለሽ ሐሳብ ይዤ መማር አልችልም አላት ኮስተር ብሎ ውጋት እኮ ነህ አንተ አንተነ አሁንም ምንም የማይጠቅም ነገር በሰማው ባሰማው ምን ያደርግልሃል አለችው የፈለገውን ቢሆን መስማት አለብኝ አላት ሌላ ምን መስሎ ነው እኔ ባንተ እንዲህ የታማው ጓደኛን ስታስተዋውቀኝ ገርሞኝ ነው አለችው ታዲያ ምን አስጨነቀሽ አለመሆኑን መንገር ለማያምኑሽ ደግሞ ያንን ፎቶ ማሳየት በቃ ከዚያ በኋላ ይተውታል አላት ነገሩን አቀሎ ለሄዋን ግን ቀላል አልነበረም ሄዋን የተደላደለ ኑሮ ያለው በወቅቱም ጥቂቶች ብቻ የሚታደሉት የተማረ ቤተሰብ አላት አስተዳደጓ የቅንጦት የሚባል አይነት ሲሆን ሲያዩት የምትታሳሳ የጠይም ቆንጆ ነች ገና ከልጅነቷ ጀምሮ የወንዶች የፍቅር ጥያቄ ቢያስቸግራት ትምርቷን እንዳደናቀፈባት ሰግታ መላ መጣች 12ኛ ክፍል ስትገባ ነው ያሰበችው ይንኑ ላክስቷ ልጅ አማከረችው እሱም ተስማማላትና ፎቶ ቤት ሄደው ያንን ገና ወንዶች ጥያቄ ሲያነሱ የምትታስፈራራበትን ፎቶ ተነሱ የብዙ ወንዶችን የፍቅር ጥያቄ ለመመለስ እንዲጠቅማት የቀየሰችው ዘዴ አሁን ግን አልተቀማተም በዚሁ መንገድ ተጠቅማ እንዲርቋት ያደረገቻቸውን ወንዶች አስተዋወሰች ማንንም የሚቆጫት አልነበረም ዘዴውን ፍቱን ሆኖ ስላገኘችው ነበር ላንተነህም የተጠቀመችበት አንተነህ ግን በመልሷ በርግጎ አራቃተም ለፍቅር ጥያቄው የሰጠችውን መልስ ተቀብሎ በጓደኝነቱ ቀጠለ ተግባቡ ባህሪውንና መላሰብናውን ወደደችለት ግን በተሎ መሆኑ እንዴት ጥሩ ነው አለች ለራሷ ብዙ ከመዝለቋ በፊት ሁኔታውን ማወቋን ወደደችው ሐሳባን እና ስሜቷን ሰብሰብ ለማድረግ ይመቻታል ግን አንተ ምን አይነት ልጅ ነህ አለችው አንተነህን ከሐሳባ መለሰ ስትል ምን አደረኩ አላት አንድ ጊዜ ጠይቀህ እርግፍ አርገህ መተው አለብህ እንዴ ሳቋ ቀደማት የሰው ጮኛ ለመቀማት ማስቸገር ነበረብኝ ማለት ነው ሁሉንም ነገር ነገረችው ስትነግረው ነገሩን ለማቅለል የተቻላትን ሁሉ ሞከረች ሁለቱም ወዳቸውን ይዘው በሳቅ ፍርስ አሉ ጓደኞቻቸው ከርቀት እያዩአቸው እስኪታዘቧቸው ድረስ በፍጹም ያልተጠበቀው ነገር ነው ካንቺ ይሄንን አልተጠበቅኩም ተናግረሽ ልታሳምኝ የምትጪ ሰው እንዲህ አይነት ዘዴ ትጠቀሚያለሽ ብዬ አልገመትኩም ጭቅጭቅ ስልችት ቢለኝ እኮ ነው ቢያንስ ከዚህ በኋላ መተዋለብሽ አላት ለሄዋን የወንድ ጓደኛ ማግኘት ቀላል ቢሆንም ፍቅረኛዋን ለአንተነህ በተስተዋውቀው ካንተነ ጋር አብረው ለመሆን ያለመታደላቸው ሁሌም ይቆጫታል ወዴት ተፋሽ? አላት አንተነህ በሐሳብ አብራው እንዳልነበረች ተመልክቶ። የትም? አለችው ከተንተራሰችው እግሩ ላይ እየተነሳች። ትጥቅ የማስፈታቱ ጥያቄ በተባለው ቀን ስብሰባ ተካሄደና ተከናወነ። ባላባቶቹ ያለምንም ተቃውሞ እኛ በሰላም አብረን መኖር እንፈልጋለን በማለት መሳሪያዎቻቸውን አምጥተው ለየገበሬ ማህበራቱ አስረከቡ። በሰላም አብሮ መኖር እንደሚቻል ባላባቶቹ ፈቃዳቸው ከሆነ በመከባበር ከህዝቡ ጋር ቢኖሩ የሁሉም ደስታ እንደሆነ ተነግሮ ስብሰባዎቹ ተጠናቀቁ። ከዚህ ስብሰባ ወደ ዘመቻ ጣቢያ በመመለስ ላይ ያሉ ምናልባት ችግር ሊፈጠር ይችል ይሆናል አለ አንተነህ። ለምን? አሉት ብዙዎቹ። መንግስት ጥርት ያለ አቋም የለውም። በውስጡ ካሉትም ሰዎች ውስጥ የፊውዳሉን ስርዓት የሚደግፉ ይገኙባቸዋል። እድሉ ካጋጠማቸው የገበሬውን እርምጃ ከማደናቀፍ ወደ ኋላ አይሉ። ለዚህ ነው የገበሬዎቹ መሪዎች ጠንቃቃና ጠንካራ መሆን የሚጠበቅባቸው አላቸው። ሁሉም በዝምታ አዳመጡት። ጥቂት እንደሄዱ አንተነህ ፍሬህይወትን ወደ ኋላ አስቀራትና ጣቢያ ስንደርስ አንድ ዕቃ እንድታስቀምጭልኝ እሰጥሻለሁ አላት። ምንድነው? ብላ ጠየቀችው። ምን እንደሆነ ሌላ ጊዜ እነግርሻለሁ። ለአሁን ግን ሰው በቀላሉ የማያየው ቦታ ታስቀምጨዋለሽ አላት። ምን እንደሆነ ባታውቅም እሺ አለችው ሳታቅማማ። ማታ ከእራት በኋላ ወደ ስብሰባ ከመግባታቸው በፊት አንተነህ ጠራት። የተጠቀለለ ነገር በእጁ ይዟል። ከልብሶችሽ ስር ሻንጣሽ ውስጥ አስቀምጪው አላት ወደ ጆሮዋ ተጠግቶ። ጥቅሉ ከበድ ያለ ነው። ምን ይሆን የሚለው ጥያቄ በአእምሮዋ እየተመላለሰ ቢሆንም አንተነህ በነገራት አይነት አስቀምጣ ተመለሰች። በፍሬህይወትና በአንተነህ መሃል እየተፈጠረ ያለው ግንኙነት በጥርጣሬ አይን የሚመለከቱት ዘማቾች እየተበራከቱ መሄዳቸውን ሁለቱም በሚገባ ተገንዝበዋል። አንተነህ የበለጠ ይቀርባታል፣ ያቅፋታል፣ ብዙውን ጊዜ አብረው እንዲሆኑ ያደርጋል። እሷ ደግሞ ግራ ይገባታል። ከአንድ ሳምንት በኋላ ያስቀመጠችለትን ዕቃ እንድትሰጠው ጠየቃትና አመጣችለት። ዕቃውን ወደ መኝታ ክፍሉ ይዞ ገብቶ ሲመለስ አንድ ነገር እሰጥሻለሁ አላት። ደግሞ ለግርጉዞ ከግቢ ሲወጡ ከሥራ በኋላ ወደ አመሻሹ ላይ ዋናውን መንገድ ተከትለው ራቅ ብለው ሄደው መመለሳቸው የተለመደ ሆኗል። ምንድነው የምትሰጠኝ? አለችው መጓጓቷን በሚያሳይ መልኩ። ሊሰጣት የሚችለውን ነገር አሰበችና ግምቷ ለራሷ አሳፈራት። ታዲያ እንድትጠነቀቂ ይፈልጋለሁ አላት ጥቂት ቆይቶ። በእናትህ አንተነህ ልቤን አታንጠልጥላት አለችው ከግምቷ ጋር ያደረገችውን ሙግት አቋርጣ። ይኸውልሽ አላት የተጣጠፈ ወረቀት ከጃኬቱ ውስጥ አውጥቶ። እዛው ገልጣ ብታነበው ተመኘች፣ ግን ፈራች። ግራ መጋባቷ እንደታወቀው እርግጠኛ ነበረች። ጥንቃቄ ማድረግሽን ግን መዘንጋት የለብሽም አላት ጠጋ አድርጎ እያቀፋት። ማታ ከተለመደው ስብሰባ በኋላ ያን ወረቀት እስከምታነበው ቸኮለች። ሁልጊዜም ከመኝታ በፊት ጸሎት የምታደርስበት ጊዜ ስላላት ለማንበብ እንደማትቸገር አስባ ደስ አላት። ወረቀቱን በጉያዋ የጸሎት መጽሐፏን በእጇ ይዛ ወደ ተለመደችው የጸሎት ቦታዋ አመራች። ገልመጥ አለችና ወረቀቱን ከጉያዋ አወጣችው። ያየችውን ማመን አቃታት፣ ግራ ገባት። ቢሆንም ማንበብ ጀመረች። ከወረቀቱ አናት ላይ በትላልቅ ፊደላት በቀይ ቀለም የተጻፈው ዴሞክራሲያ ይላል። አንብባው ባታውቅም ስለዚህ ወረቀት ሲወራ ሰምታለች። ልቧ መዝለል ጀመረች። አንተነህ ወዴት እየመራት እንደሆነ በሚገባ ተረዳች። ወረቀቱን አጣጥፋ ወደ ጉያዋ መለሰችና የጸሎት መጽሐፏን አነሳች። ለምታነበው ጸሎት ግን ትኩረት ሊኖራት አልቻለም። መልሳ አስቀመጠችው። አእምሮዋ ውስጥ በርካታ ሐሳቦች ተመላለሱ። ያንን ወረቀት ለማንበብ የተፈጠረባት ፍላጎት ግን ሁሉንም አሸነፈና ከከተተችበት መልሳ አወጣችው፣ አነበበችው። ጽሑፉ በጣም መሰጣት፣ ጣማት፣ ደስ አላት፣ ስሜቷን ኮረኮረው። አንብባ ስትጨርሰው ግን ቢሆንም አለች ለራሷ፣ ቢሆንም ግን በፍጹም ፖለቲካ ውስጥ መግባት አልፈልግም አለችና ወደ መኝታ ክፍሏ ገባች። ከሐሳቧ ጋር እያወራች ወረቀቱን በጥንቃቄ አስቀምጣ በፍራሻቸው ላይ ክብ ሰርተው ከሚጫወቱት ጓደኞቿ ጋር ተቀላቀለች። ሌሊቱን ግን በተደጋጋሚ ከእንቅልፏ ስትነቃ የሚታያት ያ በትላልቅ ፊደላት የተጻፈ ዴሞክራሲያ የሚል ጽሑፍና አንተነህ ነበሩ። ጠዋት ወደ ሥራ ልትሄድ ስትነሳ መንፈሷ እርብሽ እንዳለ ነበር። ከአንተነህ ጋር ላለመሆን ወስናለች። ስለ ፖለቲካም ሆነ ስለ አንተነህ እየተሰማት ያለውን ስሜት አላውቅም ልትለው ሞከረች። እናም ከሌሎቹ የቡድን አባላት ጋር ሆና ለሥራ ወጣች። ጥቂት እንደሄዱ አንተነህ ሲጠራት ተሰማት። እንዳልሰማች ማስመሰል አልሆነላትም። ድምፁን ትወደዋለች። ዞር አለች። ምን ሆነሽ ነው ትተሽኝ የምትሄጂው? አለ አንተነህ አጠገባቸው ለመድረስ ሩጥ ሩጥ እያለ። አብረዋት የነበሩት ልጆች ሲተያዩና ሲጠቃቀሱ አየችና ተናደደች። እሱ ግን ለማንም ደንታ አልነበረውም። ትከሻዋን አቀፈና ጉዞውን ቀጠለ። አነበብሽው? አላት ወደ ጆሮዋ ተጠግቶ። አዎ አለች ቀዝቀዝ ባለ አነጋገር። እንዴት አገኘሽው? እኔ እኮ ፖለቲካ ውስጥ መግባት አልፈልግም። አሁንስ ምን እየሰራሽ ይመስልሻል? አለ እየሳቀ። ምን ሰራው አለችው። ለማለት የፈለገው ግን ገብቷታል። ይልቅስ እንዴት ነው? ጥሩ ነው፣ ግን ባላነበው ይሻላል። አለማንበቡ ለውጥ ያመጣል ብለሽ ካሰብሽ? ከኋላቸው እየቀረበ የሚመጣ ኮቴ ሲሰማው ጠበቅ አድርጎ አቀፋትና ጉንጯን ሳማት። በጣም ደነገጠች። በተለይም ሔዋንን ከሩቅ አይታት ስለነበረ በጣም ተናደደች። የሔዋንና የአንተነህ ነገር ግራ እንዳጋባት ነው። ቀስ በቀስ ዴሞክራሲያን ማንበብ ይናፍቃት ጀመር። የለም እንዴ ትለዋለች አንተነህን ጥቂት ሲዘገይባት። እሱም ምን እንደሆነ ይገባዋል። ከአንተነህ ግን ለመራቅ መሞከሯን አልተወችም። ወደ ሥራም ሲሄዱ ሆነ ሲመለሱ ለብቻቸው እንዳይሆኑ ትጥራለች። ቢሆንም ለተወሰኑ ሰዓታት እንኳ ሳታየው መቆየት አይሆንላትም። እሱም ቢሆን በፍጹም እንድትለየው አይፈልግም። የሚሰጣትን መጻሕፍት እንድታነብ የሚፈልገው ማታ ብቻ ነው። ቀን አብረው ሲሆኑ ወሬያቸው በአብዛኛው ፖለቲካ ሆነ። ስታነብ ያልገባትን ትጠይቀዋለች። በመልሱ ይመስጣታል። ዕውቀቱ ይደንቃታል። በርካታ የዴሞክራሲያን እትሞች አነበበች። ከማይነጥፍ የፖለቲካ ዕውቀት ምንጭ ለሚጨለፉትና በየትሙ ለሚወጡት ጽሑፎች የምትሰጠው ግምት ከምንም በላይ ሆነባት። ዴሞክራሲያን የሚጽፉት ሰዎች ይደንቋታል። በየጊዜው የሰው ስሜት የሚሰርቁ የተለያዩ ጽሑፎችን የመጻፋቸው ነገር እጅጉን ይገርማታል። በዓይነ ሕሊናዋ ልታያቸው ስትሞክር የሚታዩት ማርክስ፣ ኤንግልስና ሌኒን ናቸው። ልክ እንደነሱ ጺማምና ግዙፍ ይመስሏታል። ግን በእናትህ አንተነህ ይህንን የሚጽፉት ሰዎች የት ነው ያሉት? አለችው አንድ ቀን ጋዜጣውን ሲሰጣት። ሁሉም ቦታ አላት ከልቡ እየሳቀ። እግዚአብሔር ናቸው ማለት ነው? አለች እሷም እየሳቀች። የእውነቴን እኮ ነው፣ ሁሉም ቦታ ነው ያሉት። ፍርጥም አለ። زیم علیش گرا گرتوات اول زیم اسکی بونت بری ای فریه مسکین علنا کف در رگات یا سون نتوانیم من از راست مدد مور رات کنا قبل آیتشو این دستواتی علنا اینو چون بچوچ افناچو یمون از میت که اینو چوستیانه ببچ مسلات دادگی کاج باسب تتاو هدچ من یاسب شنو علت دنگت راسوم حساب است نبره منم تو جنیالش علت سب تسبو دنگت اچ من نو مودد یاس دنگت آلن دی هنگن و دشالو علنا بتام تبک کدرگو اکفات هیوان کفیت لفیتات چو ودن نسو ستمتا آیت چات کوو بلا انتن هلائی افتتت چبت ندیتم تسمات بکالی ککین انتا کفونه اسکی آن هیوان من تلال لچ آلچو که جولمان بلد ایتا گلچ کلبوا نبر هیوی منم مات تلم اتو دیم مالت نو خطه یک چوبه لگن اصفرات تو دنیا لچ آله بکلالو انت ساد تو داتم و داتالو آله گرام گواتوان که گستو علایان ببنن فریه یه موده داینتو کوی لعیال یلک تتی یاکی منسسی چین انچه تو جنیال لش آلات لتمل سلدت گن الچالچم بمیام امرو تننش فیدالات کلدن ناکم نگر بیازو عرفت نگروچ یتا کشنون یفرین دبدابی انتگی زیان ببو آس کمتوت آیوکم ودی آونو سیاگینیو انتگی زیب فتنتی وطاونا کزیابوالا دگمو دگاگمو یعنی بوال بلایون امنا فرهیوت لالفوت ورات بالا ما سلس دبدابی سلو آووتو قویتوال ساریم یفری دبدابی درسو تال بلایون کل گزه کسر عملس اندم یادرگو که زمشات آبیا وطو بکستا ارمجا منگدون تایزو یخ یه زواتر لمدو با هلوم زن تاو قلت لکتنه یمی لو ویم ودیت نه برو یمی تاییکو سو یلم اندوات رو کلو یه تلمد بو تاسی درس که بد دبلوی نبر منفسو کلد اندم یلو ارگت اینیا نبر በምዕራቡ አድማስ ለተጠልቅ ይያሽ ቆለቆለች ድብዝዝ ይያለች በተራራው አናት ላይ ኩብ ያለች የምትመስለው ፀሐይ የምትፈነጥቀው ወርቃማ ቀለም ለአካባቢ የሚሰጠው ውበት በበላይሁን ልብ ውስጥ ልዩ ቦታ አለው መንፈሱ ልዩ የሆነ ደስታን ይጎናጸፋል ከሜዳው አለፍ ብሎ ያሉት ጉብታዎች ላይ ወጥቶ እስከሚቀመጥና ቆላውን ማየት እስከሚችል ይቸኩላል زیادی درس دست او یچ امرال. تماشاش توی کمتر نه اینو چون برکت و دل او اتلاع لک تراروش سنسلاتی لکات چوال. کتراراو چوب استقر گیال او رد جم گدل. گواز مهندس یه ند دفع اون سای مسلال. کجده او آناس لای یه تو رور یم من باچه وها دم سوای سمام ایت او بچه من فسون یمال لال. فافاتی او تو رور کم نرف بد بهر رجابلو. سرعت بالو ملکو يفسسه كتلكو ونزگار يكالا كالال تلكو يجمع ونز كي يسفراو قبارو چون يتكبله بسفي ملكاو يقاتتنا برقاتا سيقواز برقات لمن ملكتو تيبلايهون اينوش رجم مكالنات يمسلال كتراراو بستجربة لمدبك يمتشكو لكو لو صحي كي يجرر كول كمسلو يترعي بقا ونزوها لاي سيار يمي فتراو ببركالم لبن ایسار کال بلای هنن که تماست او یه میمال نساو گذاشت چو یه از چو لاموچ لات جو چات چو یه میاسم متیت ریدم سننا و دیگه گو جو چو لام قبات یه میترارود یه فوچ زمارینو دنگز گز زمالتون تمال کتو که تکم متبت تنستو یه تن ترارا وی تفترو ایلال لراسو بمیخس گزولای کام روت افتاو یه نبرو حسابو چلو سایت اراجشوی مطالو سمانون ولت نگروچ امرو نیست چنگو تال ከፈርዬ የደረሰው ደብዳቤና የዘመቻው ሁኔታ እየተከተለ ያለው አቅጣጫ የዘመቻው ሁኔታ ወዴት እያመራ እንደሆነ በሚገባ ተረድቶታል። ከጓደኞቹ ጋር ተነጋግረው ከዚህ በኋላ ብዙም የሚያስቆይ እንዳልሆነና ወደ አዲስ አበባ መመለስ እንዳለባቸው ተማምነዋል። አምሮ ወዲያውኑ ወደ ፍርዬ ደብዳቤ ሄደ። በፍጹም የማጣት አይመስለኝም ነበር አለ ለራሱ በድንገት። ከልጅነታቸው ጀምሮ የነበራቸውን ቀረቤታ አሰበው። ይህ ዘመቻ ከመምጣቱ በፊት ተለያይተው አያውቁም። ገና ሕፃናት ሳሉ እቃቃ ተጫውተዋል። አብረው ትምህርት ቤት ሄደዋል። ቲያትር ቤት ገብተዋል። ሕይወታቸውን በሙሉ አብረው ነው ያሳለፉት። በጣም ይወዳታል፣ እንደምትወደውም ያውቃል። ደግሞ እህቱንና ቃልአብን አሰባቸው። እሱ እህቱን የሚወዳትን ያህል ፍሬን ይወዳታል። ቃልአብንም ልክ እንደ ወንድሙ ነው የሚያየው። ፍሬህይወትንም ቢያንስ የወንድሟን ያህል እንደምትወደው ያውቃል። ከእህትነት ያለፈ ስሜት ግን አይቶባት አያውቅም። እሱስ ቢሆን ከወንድምነት ያለፈ ስሜት መቼ አሳይቷት ያውቃል? ብቻ አብራው ስትሆን ይደሰታል፣ ሲያጣትም ይከፋዋል። በቃ ይኸው ነው። ዘመቻ ከመጣ ወዲህ ግን ከሁሉም ሰው ይበልጥ ናፍቀዋለች። በሐሳቡ ትመጣለች፣ በልሙም ትታየዋለች። እንዲህ ሲሆን ደብዳቤ ይጽፍላታል፣ በተመሳሳይ ትመልስለታለች። ናፍቀሽኛል ይላታል፣ እሷም ናፍቀኸኛል ትለዋለች። የደብዳቤዎቻቸው ብዙ ክፍል የሚይዘው ግን ሌሎች ጉዳዮችን ነው። ስለሚያነቧቸው መጻሕፍት፣ ስለ አካባቢያቸውና ስለሚደረጉ እንቅስቃሴዎች። የዛሬው ደብዳቤዋ ግን የተለየ ሆነበት። ብዙውን የደብዳቤ ክፍል የያዘው ያንተነህ ጉዳይ ነው። ስለ አንተነህ ምን ያላለችው አላት? አንተነህን በአካል ባያውቀውም በፍርዬ ደብዳቤዎች በሚገባ ያውቀዋል። ሌሎቹንም ጓደኞቿን እንዲሁ ያውቃል። እርሱም ስለ ዘመቻ ጣቢያ ጓደኞቹ ይጽፍላታል። ታዲያ አንተነህን እንደ ማንኛውም የዘመቻ ጣቢያ ጓደኛ ነበር የቆጠረው። በአሁኑ ደብዳቤዋ ግን አንተነህ በጣም ጎላበት። ፍርዬ ወደዋለች ማለት ነው አለ ለራሱ። ጓደኞቹን አሰባቸው። በጣም ይግባባሉ። እንደ መጡ አካባቢ የነበረውን ሁኔታ አስታወሰ። የነበሩትን ጥቂት ሴቶች ጓደኛ ለማድረግ የተፈጠረው ርብርብ ትዝ አለውና ፈገግ አለ። እሱ ፍቅረኛ ለማግኘት በተደረገው ሽኩቻና ፍጥጫ ውስጥ አልተሳተፈም። ያ የሆነው ግን እሱ ለፍቅር ቦታ ስላልነበረው ሳይሆን ሳያውቀው በልቡ ውስጥ ፍርዬ በመኖሯ ነው። የአሁኑ ደብዳቤዋ ግን በፍርዬ ልብ ውስጥ ያለው በላይሁን ሳይሆን አንተነህ መሆኑን እየነገረው ነው። ሺት አለ ሳያስበው። ቀና ሲል ጓደኞቹ ከፊት ለፊቱ እየመጡ አጠገቡ ደርሰዋል። ለብቻ የሚያነጋግር ምን ተገኘ አለው አንደኛው። ፍርዬ ናፍቃው ይሆናላ አለ ሌላው። አንዳንዴ ብሽሽቅ ከተጀመረ ስለማይለቁት ስለ ፍርዬ ያወራበትን ዕለት ይረግማል። ሁሉም ግን የየራሱ መብሸቂያ ስላለው ብዙም አይጨካከኑም። ወዲያውኑ ርዕሱ ተቀየረና ከዘመቻ ስለሚመለሱበት ሁኔታ መነጋገር ጀምረው በቀስታ ወደ ጣቢያቸው አዘገሙ። ጣቢያው አካባቢ ሲደርሱ ቆሙና ምክክራቸውን ቀጠሉ። የራት ሰዓታቸውን እስከሚረሱና ጠሪ እስከሚላክባቸው ድረስ ዕለቱ እሁድ ነው፣ የረፍት ቀን። ሁሉም በሳጠራ በተሸፈነው ምግብ ቤታቸውና በመኝታ ቤቶቻቸው ውሃ ልክ ላይ ተቀምጠው ይጨዋወታሉ። አንተነህ ለፍሬህይወት መጽሐፍ ሊያመጣላት ወደ መኝታ ክፍሉ ገባ እንዳለ አንድ ገበሬ በሩጫ እያለከለከ ወደ እነሱ ሲመጣ አየችው። ብዙዎቹ በጨዋታ ላይ ስለነበሩ ልብ አላሉትም። እሷ ግን ቀረብ እያለ ሲመጣ ደነገጠች። አጠገቧ ደርሶ ገና ሳይናገራት ምን ነው አለችው። አንተ ነህ የለም አለ ገበሬው ቁና ቁና እየተነፈሰ። አለ ምን ሆናችሁ አለችና መልሱን ሳትጠብቅ አንተ ነህን ለመፈለግ ሄደች። አንተ ነህን ስትጠራው በገጽታው ላይ ድንጋጤ ያየችበት ራሱን አረጋግቶ ገበሬው ለምን እንደመጣ ጠየቀው። ባላባቶቹ ከመንግስት ወታደሮች ጋር መጥተው የማህበር መሪዎችን ወሰዷቸው። መሳሪያውንም ከተቀመጠበት አውጥተው ወሰዱት። መሪዎቻችን ወደ እስር ቤት እንደሚገቡ ነገሩን አለ ገበሬው በሚቆራረጥ ትንፋሽ። አንተ ነህ ያለው ነገር ትዝ አላት። ምናልባትም ችግር ሊፈጠር ይችል ይሆናል ነበር ያለው። ባላባቶቹ ተስማምተው መሳሪያቸውን ቢያስረክቡም በስልጣን ላይ ያሉትን ደጋፊዎቻቸውን አሳምነው ሁኔታውን ለመቀልበስ እንደተንቀሳቀሱና የገበሬ ማህበራቱን መሪዎች ለእስር እንደዳረጓቸው ገባት። ታዲያ ምን አደረጋችሁ? ያንተነህ ጥያቄ ነበር። ሁኔታውን ለሁሉም ማህበራት እንዲያሳውቁ መልእክተኞች በየአቅጣጫው ልከናል። በነቂስ ወጥተንም አስተዳደሩን ለመጠየቅ ቀጠሮ ይዘናል። ለመቼ? ዛሬ በአስር ሰዓት ይህንኑ እንድታውቁት ለመንገር ነው የመጣሁት። ገበሬው ተመልሶ ሄደ። ወሬው ከመቅጽበት ለሁሉም ዘማች ደረሰና አስቸኳይ ስብሰባ ተደረገ። እያንዳንዱ ዘማች ከገበሬዎቹ ጎን እንደሚቆም ሲናገር ቆራጥነት ይነበብበት ነበር። መንግስት እርምጃ ቢወስድና ገበሬዎች ቢጎዱብንስ አለና አንድ ዘማች ጥያቄ አነሳ። በተቻለ መጠን የገበሬዎቹ ጥያቄ ሰላማዊ እንዲሆን ማድረግ ያስፈልጋል። በሰላማዊ መንገድ ጥያቄያቸው የማይፈታ ከሆነ ግን እስከ መጨረሻው ድረስ አብረናቸው ልንዘልቅ ይገባናል አለ ሌላው ዘማች። በዚሁ ስምምነት ስብሰባው አበቃ። ለሰላማዊ ሰልፉ የሚያስፈልጉ መፈክሮች ተዘጋጁ። በመጨረሻም ሰዓቱ ሲቃረብ ወደ ቀጠሮ ቦታ ለመሄድ ዘማቹ ሁሉ እየሾለከ አንድ ባንድ ከጣቢያው ወጣ። የቀጠሮው ቦታ በሰው ግጥም ብሎ ሞልቷል። ሰው አዝማች የሚጠብቅ ወታደር ይመስላል። ወንዱ ቆንጮራ ወይም ጦር ይዟል። ሴቶቹ ነጠላቸውን ወገባቸው ላይ ጠምጥመውታል። አካባቢው ያመጽ መንፈስ ሰፍኖበታል። የሚታየውን የእልህ ስሜት ለማርገብና ሰላማዊ ሁኔታ ለመፍጠር ጥቂት ውይይት ማድረግ አስፈላጊ ነበር። ስብሰባውን የመራው አንተነህ ነው። ጉብታ ቦታ ላይ ቆም ብሎ ገና ሰላምታ ሲያቀርብ እልልታው ቅልጥ አለ። አንተነህ ስብሰባውን ከመክፈቱ በፊት አንድ ገበሬ እጃቸውን አወጡና የሚከተለውን ተናገሩ። ምንም ስጋት ሊያድርባችሁ አይገባም። ምንም ሊመጣብን አይችልም። ከሁለቱም በኩል ያለውን የስልክ ግንኙነት ቆርጠናል አሉ። ጭብጨባው አስተጋባ። ዘማቾች ያልጠበቅነው ነገር ነበርና ተደናገጥ። እርስ በርሳችን ተያየን። ስብሰባው ተጀመረ። ሐሳብ ከየአቅጣጫው ተወረወረ። እያንዳንዱ በውስጡ ያለውን ስሜት ለመግለጽ መቀስቀስ አላስፈለገውም። አንድ በእድሜ ጠና ያሉ ሰው ተነስተው እንዲህ አሉ። እኛ ቂም በቀል በውስጣችን የለም። ሲያሰቃዩን የኖሩትን የማሰቃየት ሐሳብ የለንም። ነገር ግን ከእንግዲህ የገዥነትና የተገዥነት ግንኙነትን የምናስተናግድበት ሁኔታ አይፈጠርም። ከኛው እኩል ሰርታችሁ ተስማምታችሁ ኑሩ፣ አታስፈራሩን ነው ያልናቸው። ከእናንተ እኩል አንኖርም፣ እንደለመድነው አናታችሁ ላይ ካልተፈናጠጥን አይሆንም የሚሉን ሲሆን፣ ግን የሕዝብ ኃይል ማዕበል ነው፣ እንጠራርጋቸዋለን። ልጆቻችን በደማቸው ያስገኙልንን መሬት ለመልቀቅ ከቶ አንሞክረው ሲሉ ተሰብሳቢው ጭብጨባውን ማቋረጥ አቃተው። የተቻኮለ መስዋዕትነት መክፈል እንደማይገባና ሰላማዊው መንገድ ሊያስኬድ እስከሚችልበት ደረጃ ድረስ በትዕግስት መራመድ ሰላማዊውን እድል ሲሟጠጥ ብቻ ወደ አመጽ መሄድ እንደሚገባ ተገልጾ ሰልፈኛው ተነቃነቀ። የ3000 ዓመታት የባላባት ፍርሃት አለቀ ደቀቀ ገባ ወደ መሬት የሚለው መዝሙር በአካባቢው ቋንቋ እየተዘመረ ጉዞ ወደ አስተዳደር ሆነ። የአስተዳደሩ አካላት የገበሬዎች አመጽ መቀስቀሱን አስቀድመው ሰምተዋል። እናም ተጨማሪ ኃይል እንዲላክ ለክፍለ ሀገሩ ኃላፊዎች በስልክ ለመንገር ሲሞክሩ መስመሩ መቋረጡን ተረድተዋል። ሰልፈኛው አስተዳደር ሲደርስ የወረዳው አስተዳዳሪ እሳት ለብሰው እሳት ጎርሰው ይንቆራጠጣሉ። ትልቁን ማይክሮፎን አንስተው አንባረቁ። ጥያቄዎቻቸውን ራሳቸው ገበሬዎቹ እንደሚያቀርቡና በጣም አስፈላጊ ካልሆነ በስተቀር ዘማቾች መናገር እንደሌለባቸው በተደረሰው ስምምነት መሰረት አንድ ገበሬ ተመርጠው የሰልፈኛውን ጥያቄ እንዲያቀርቡ ተወክለዋል። እኛ መንግስት የጭቆና ህዝብ አጋር እንደሆነ ነው ምናምነው አሉ ተወካዩ ንግግራቸውን ሲጀምሩ። ስልጣን የወጣውም የህዝቡን አመጽ በመከተል መሆኑን እናውቃለን። ከባላባቶቹ ጋር በመወገድ እኛን ገበሬዎችን ሰፍቲውን ህዝብ ያጠቃል ብለን በፍጹም አናምንም። የዛሬ ሁለት ጠዋት ሲሆን ያየነው ግን ተእምነታችን ውጪ ነው። በመሆኑም የተፈጠረው ስህተት የሚስተካከልበትን እርምጃ መንግስት እንዲወስድ እንጠይቃለን አሉ። ሰልፈኛው የጋራ አቋም መሆኑን ለማሳየት ጭብጨባውን አስከተለ። አስተዳዳሪው ወዲያና ወዲህ መንቆራጠጣቸውን ቀጠሉ። እንዲህ አይነቱን ቅስቀሳ የሚያደርጉት እነማን እንደሆኑ ተናግረው ሳይጨርሱ የሰልፈኛው ጉርምርምታ አስቆማቸው። አንድ ሰው ከመሃል ተነስተው መናገር ሲጀምሩ ጉርምርምታው ጸጥ አለ። ለብዙ ዘመናት በዝምታ የኖርነው አፋችን በጭቆና ተለጉሞ እንጂ መናገር የማንችል ሆነን አይደለም። ከእንግዲህ ጭቆናን መቀበል አንችልም። ለመብታችን መታገል የማንንም ቅስቀሳ አንፈልግም። ጭብጨባው በየመሃሉ እያስተጋባ የልባቸውን ተናገሩ። አስተዳዳሪው ለማስፈራራት ሲሞክሩ የህዝቡ ማጉረምረም ሲገታቸው ገበሬው ዙሪያ ገባውን እያማተረ የልቡን እያወጣ ሲናገር ጊዜው ሄደ። ከአስተዳዳሪው ጋር ያሉት ሹማምንት አይኖቻቸውን እያቁለጨለጩ ከመቆም ሌላ ትንፍሽ አላሉም። ቀስ በቀስ ግን የወታደሮቹ ቁጥር እየተባራከተ መሄዱ መስተዋል በመጀመሩ አካባቢውን የሚቃኙ ሰዎች ተላቁ። የወታደር ካሚዮኖች ከከተማዋ ውጭ እያቆሙ ፈጥኖ ደራሾች በእግር ወደ ከተማ እየገቡ የመሆናቸው መረጃ ተሰራጨ። መረጃው ገበሬዎቹን የበለጠ አስቆጣቸው። ዘማቾቹ አላስፈላጊ ሁኔታ እንዳይፈጠር ለማረጋጋት ውስጥ ለውስጥ ቢሞክሩም የሚሆን አልነበረም። ገበሬዎቹ ጦርና ቆንጨራቸውን እየሰበቁ መፎከር ጀመሩ። መነቂስ የወጣው የሃያ ገበሬ ማህበራት ህዝብ ቁጣ በቀላሉ እንደማይመለስ አስተዳዳሪዎቹም ተረድተውታል። ከእንግዲህ በኋላ በባላባት ጥይት ከመሞት ዛሬውኑ እዚህ ቦታ ላይ እንዲለየልን እንፈልጋለን። ሞት ለማንም የሚቀር ስላልሆነ በእኛ ሞት የቀሪዎቹን መብት ለማስከበር ቆርጠናል አሉ ገበሬዎቹ። የህዝብ ቁጣ እንደ ማዕበል ያስፈራቸው አስተዳዳሪዎች ቀስ በቀስ መለሳለስ ጀመሩ። ህዝቡ የታሰሩት መሪዎች ይፈቱ፣ የተወሰደው መሳሪያ ይመለስ እያለ ይጮሃል። ዘማቾቹ በህዝቡ ውስጥ ተበታትነው ተስፋ በመቁረጥ መበታተን እንዳይኖር፣ የተቻኮለ ግጭትም እንዳይፈጠር መቀስቀሳቸውን ቀጥለዋል። ከዚያ ህዝብ መሃል ካኪ ለባሽ ዘማቾቹን መለየት መቼም ቀላል አይደለም። በመጨረሻ አስተዳዳሪው መሪዎቹ እንደሚፈቱና መሳሪያውም መንግስት ግምጃ ቤት እንደሚገባ ተናገሩ። አሁኑኑ አለ ህዝቡ። ከጥቂት ደቂቃዎች በኋላ መሳሪያ የተጫነበት መኪና ቀረበ። መሳሪያውም እየወረደ በህዝቡ ፊት ወደ ግምጃ ቤት ገባ። የማህበራቱ መሪዎች ግን የታሰሩት ክፍለ አገሩ አስተዳደር መሆኑንና በነጋታው ተፈተው ወደ ቤታቸው እንደሚመለሱ ተናገሩና ሰልፉ እንዲበተን ሆነ። የገበሬዎቹና የአስተዳደሩ ስብሰባ ከተካሄደ ከአንድ ሳምንት በኋላ አንድ ገበሬ መጥቶ እስረኞቹ እንዳልተፈቱና ወደፊትም ላይፈቱ እንደሚችሉ ወሬዎች እየተናፈሱ መሆናቸውን ለዘማቾቹ ተናገረ። ዘማቾቹ የታሰሩት መሪዎች ካልተፈቱ ዘመቻውን ለቀው ወደ ቤታቸው እንደሚመለሱ ለአስተዳደሩ ቢያስታውቅም የሚሰማቸው ጆሮ አላገኙም። ከሰሞኑ አንድ ሌሊት ሙሉ የወሰደ ውይይት ሲያደርጉ አደሩ። በመጨረሻም ለመንግስት የሚቀርቡ ጥያቄዎች ተረቀው በተከታዩ ቀን ዘመቻ ጣቢያቸውን ለቀው ወደ ምድብ ጣቢያ ለመሄድ ተስማሙ። በስብሰባው ማግስት መኪና አስገድደው የሚያስቆሙ ዘማቾች ተመረጡና በጠዋት ተነስተው ወደ አዲስ አበባ መስመር የሚያልፍ መኪና አስቆመው ወደ አርባ ምንጭ እንዲመለስ አስገደዱት። በጭነት መኪና ተሳፍረው ጉዞ ወደ አርባ ምንጭ ሆነ። ዘማቾቹ በቀጥታ የሄዱት ወደ ምድብ ጣቢያው ነው። ለምድብ ጣቢያው አዛዥ አቤቱታቸውን እንዲያቀርብ የተመረጠው አንተነህ በጽሑፍ የቀረቡትን ጥያቄዎቻቸውን አነበበ። ከጥያቄዎቹ መሃልም ጊዜያዊ ህዝባዊ መንግስት በአስቸኳይ ይቋቋም የሚልም ይገኝበታል። የምድብ ጣቢያው ኃላፊ ፈገግ ብለው አዳመጡና ዘማቾቹ እንዲረጋጉ ነግረው ወደ ተዘጋጀላቸው ማደሪያ እንዲሄዱ መከሯቸው። የታሰሩትን የማህበር መሪዎች የማስፈታቱ ሙከራ አልተሳካም። ከተስፋ ቃላት ባሻገር ተግባራዊ ምላሽ ማግኘት አልተቻለም። ወደ ወረዳ ጣቢያቸው እንዲመለሱ የሚደረገው ግፊት ግን ከፍተኛ ነበር። ከዚያም ሌላ አንዳንድ ዘማቾች ላይ ከፍተኛ ክትትል እየተደረገ መሆኑን መረጃ ደረሳቸው። ከመመለስ የተሻለ አማራጭ አልተገኘም። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።